Bambino B.O. ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ጭቃ ማብኳት ባፈር በጭቃ መጫወት ብዙዎቻችን ያለፍንበት የህፃንነት ዘመን ትውስታ ነው። አሁን ላይ ግን አንድ ተቋም ይህን የጨዋታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ይገኛል። በተከታታይ በርካቶች የተሳተፉበት ኑ ጭቃና ቡካ የተሰኘ ፌስቲቫል አዘጋጅቶም ነበረ። የዚህ ሀሳብ ጠንሳሾች ባልና ሚስቱ የኪነ ጥበብ ባለሙያዎች ሐመረ ሙልጌታና ዮሴፍ ወልደ አማኑኤል ናቸው። ዛሬ ምሽት ለየት ስላለው ጅምራቸውና ተያያዥ ጉዳዮች ያጫውቱናል። አብራችሁ እንድታመሹ ይሁን። አስቀድመን የልጅነት ዘመን ጨዋታን ብዙሃን የሚሳተፉበት ፌስቲቫል ለማድረግ ሀሳቡ እንዴት እንደተጠነሰሰ ከሐመረ እንስማ።
ባልና ሚስቶች ነን። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር እና እንዴት ነው እኛ ያደግነው? እኛ ምንድን ነው የምንፈልገው? ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው። ሌክዥሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ይሄ ማቴሪያል ላይ አልነበረም። እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ ጥያቄ። እና እሱ ደግሞ የተሰራው በነፃነት መጫወታችን፣ አምቦ ጫረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ የሆን አሁን ልጅነት እንዳለ እንደዚህ ነበረ። እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ነው ያሳደግናቸው። ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከር ነው። ያ እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን ከዛ በኋላ ነው ወደ ስራ የተቀየረው።
ዮሴፍ፣ አብዛኞቻችን በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው?
በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊውንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ፣ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ኤኒቲ ወደ ፎርም የምንቀይረው። አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። ሶ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ፈሩ ሲነኩት አትክልት ሲተኩ ሲኮተኩቱ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ፣ እዛው ለስቱዲዮ ነበረን። ስክላፕቸር ብዙ እንሰራ ነበረ። ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግነው። እንግዲህ ወላጆች ሁሌ ጠይቃሉ፣ እንደው ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለ ወይ? አዎ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለን። እና ልጆችን ከተፈጥሮ ማገናኘት፣ ግራውንድ ማድረግ፣ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው። ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርምሃል፣ ረጅም ሰዓት በጭቃው ኤክስፐሪመንት እያደረጉ ነው መቆየት የሚፈልጉት።
የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን ይሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርገው ተቋማት?
የምንመርጠው ጭቃ አለ። እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አድርገን ነው። ያ ማለት ህጻናትን ቢነኩት ትልልቅ ሰዎችን ቢነኩት ምንም አይነት ሳይድ ኢፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኢፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል፣ ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናደርጋለን። እና በዚህ በደንብ በተጠንቀቀ ነው የምናደርገው። ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል እኛ ጋር። እንግዲህ ብራንድ አድርገን ፒውሪፋይ አድርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ፣ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ ያለ ሰው እነዚህን ነገሮች እንወስዳለን ለማለት ነው።
በእስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለሁ። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናችሁንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቲ ትንገሩኝ።
እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው፣ ከራሳችን ከአጠገባችን ካለ ነገር ላይ ስላመጣ ነው ነው። አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካሊ መደሰት ብቻ ነው፣ ምክንያቱም አፈጣጠራችን እንደዛ ስለሆነ እና ከዛ ካለን ፈጠርንበት ከአጠገባችን ነው ይወሰድ ነው ይሄን ሀሳብ እና ከስሙም ጀምሮ ጭቃ ናብካ ሲባል በጣም ልጅነት ሁሉ ሰው ወደ ታች ነው ይሄ ላይ የተጫነበትን ነገር ይረሳና ሁልጊዜ የምናገኛቸው ሰዎች ወደ ልጅነታቸው ሲመለሱ ነው። እና እዚህም ሲመጡም የሚያዩትም ስናወራም ግን አፕሮቻቸውም ግን አንዱ ጭቃ ናብካ ስንል ፈገግ ብሎ ነው። የትኛውም ቢሮዎችም ስንገባ ትም ቦታ ስንሄድ አንዱ ጭቃ ናብካ ነው ካለን በጣም በፈገግታ ነው የሚጀምረው። እና በፈገግታ ደግሞ ሲጀመር ምንም ኔጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወደ እንደዚህ አይነት የአስተሳሰብ መንገድ ብዙ ሰው አልመጣም፣ ወይም ደግሞ የተሻለ የሚመስለን ብልጭልጩ ወደ ላይ ወደ ሌላው ዓለም ላይ ያለውን ነገር የተሻለ ብሎ በአብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን፣ እሱንም እናከብራለን። መነሻው ግን ያስፈልገዋል ነው ማህበረሰብ ከየት እንደመጣ የቱ ጋር እንደነበረ ካወቅን የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ የቱ ጋር ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያንን ማሳየታችን የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን። መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁልጊዜ የምናገኘው እስከዛሬ ድረስ። እና በሴንተራችን 400 ካሬ ላይ ነው ያለው። አሁን 400 ካሬ ሲባል ሰፊ ይመስላል፣ ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋቸዋል። ትልቅ ቦታ ነው የሚያስፈልጋቸው። በጣም ትንሽ ናት። ከሀሳቡ አንጻር ጥበቱ ፊል ይደረጋል። እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቭሊ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግን ነው። እኛም አንተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው። ኑሮ ስለሆነ ኑሯችን ነው ሼር የምናደርገው።
በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በእሱ ላይ የተወሰነ ነገር ብትሉኝ። እንዲሁም ደግሞ እደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ። ምን ላይ ለማድረስ አስባችኋል የሚሉትን አጠር አጠር አድርጋችሁ መልሱልኝ።
እንግዲህ ያው የኛ ሀሳብ እንዳልከው ነው፣ በጣም ትልቅ ሀሳብ ነው የምናስበው። 10 ሄክታር ላይ ወረድኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱን እንዲኖር ከዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር አላማችን። እዛ ውስጥ ሲመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን፣ ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም 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 ያጓጓል የምናቋቁመው። ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለዓለም ማበርከት የምንፈልገው ይሄንን ዩኒቨርሳል ነገር ነው። ጭቃ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው 10,000 ሰው በላይ የተገኘበት ነው። በጣም 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 ደስታን የሰጠን የሁሉ ሰው ደስታን ያየንበት ነው። እና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየው። እና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው። ያ አንድ ቀለም ፌስቲቫል እና ቱሪስቶች ከውጭ መጥተው አብረን እዚህ የምናቦካበትን በጣም ሂውጅ የሆነ ሙሉውን ከተማውን የሚያጥለቀልቅ ኤቨንት ነው ኔክስት እያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው ዓለም ላይ ደግሞ ትራቭል እናደርጋለን። ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን ዓለምን ማዳረስ፣ ተፈጥሮ ማገናኘት፣ ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አድርጎ የሚያሳይ ትልቅ ትልቅ ማቴሪያል ነው ጭቃ። የመጣንበት ነው፣ የምንሄድበት ነው፣ የምንኖርበት ነው። በጣም ደግሞ የሚገርምህ ጭቃን አንስተህ ፊትን ብትቀባ እዛ ጠገብ ያለ ሰው ብትቀባባው ለመለየት እንኳን ትቸገራለህ። እና ሰውን በጣም በሰከንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛ እሱን በደንብ አድርገን ፕሮሞት ማድረግ እና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል፣ ሌላ ነገር ማየት ይችላል፣ ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የዓለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ ግን የዓለም ዜጎች የሆኑ ፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን፣ በጣም ብዙ ህይወታችን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው። የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ ዓላማና ይህንን ይመስላል።
ኑ ጭቃና ቡካ የተሰኘው ተቋም መስራቾች ከሆኑት ሐመረ ሙሉጌታና ዮሴፍ ወልደ አማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት እስካሁኑ የሥራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞችና የመጪ ዘመን ህልሞች ዮሴፍ ያጋራናል።
ስንጀምረው እንደ ሰመር ካምፖች እያደረግን ነበረ የምንሰራው በየትምህርት ቤቶቹ እየዞረን እና ብዙ ጊዜ የሚያጋጥመን ነገር ያው ኑ ጭቃና ቡካ እንደ ብራንድ ስም ቢሆንም ውስጡ ብዙ ነገሮች አሉ። ጥጥ መፍተል አለው፣ መሸመን አለው፣ ብዙ እደ ጥበቦች አሉት፣ ምግብ ማብሰል አለው፣ የህይወት ክህሎቶች አሉት፣ ከእንስሳት ጋር መገናኘት፣ ብዙ ብዙ ፓኬጆች ውስጥ ብዙ ነገር አለ እና ብዙ ወላጆች በቃ አልሄድም ይላሉ። በቃ ልጆቹን አምጥተው አልሄድም ይላሉ። የእኛን ስታፎች በቃ እንትን ብለው ራሳቸው ነው የሚገቡበት እና መከልከል ልጆቹ ሲያው ወላጁን ነው በቃ ደግሞ ልጅነታቸው ትዝ ስለሚላቸው ይጣላሉ ከልጆቻቸው ጋር ራሱ። ይሄ እፍርታ የምንለው አላል ጨዋታ ላይ ግርማ መንደሰ ማል ገብተን ይሄ በጣም ሀሴት የሚሰጠን ነገር ነው። ቢኮዝ ይኸው ሰው ብዙ አሁን በተለይ አዋቂ ብዙ ሀሳብ አለበት ምን አለበት እና ለሞመንት ልክ ጭቃውን ሲነካው የልጅነት ጨዋታዎቹ ስናጫወታቸው በቃ አንድ አይነት ይሆናሉ። ከልጅነታቸው ይመጣል። ምንም ማውረቅ ነው ጸቡም በቃ የጨዋታ ጸብ ነው ደስ የሚል ነው። እና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉን እና ቴንክ ዩ ይህንን ስላነሳኸውም። እንዲያው በተጨማሪ ለማንሳት ያህል እንግዲህ እኛ እንግዲህ ዲዝኒ ወርልድን ካጣቀስን እንዲያው ማጣቀሻ ከሆነ አንድ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወርልድን ነው መፍጠር ስራ ላይ ያለ ነው ብለን ነው የምናምነው። ቢኮዝ ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ፣ ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉ፣ በመጽሐፎች እናደርጋለን፣ የቴሌቪዥን ፕሮግራሞች አሉን እንዳልኩ በዩቲዩብ የምናደርገው ሰው እሱን እያጠራከርን መሄድ እናስባለን። ከዛ ውጭ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ ዓለም ላይ መድረስ የሚችሉ ብዙ እንትኖች አሉ እና እነሱን ብራንድ ግን በደንብ ኮሜርሻላይዝ ማድረግ እንፈልጋለን። ልጅነት ሁላችንም ውስጥ ልጅነት አለ። አሁን አዋቂ ሆን እንጂ አምስት ዓመታችንንም ስድስት ዓመታችንንም አስር ዓመታችንም ውስጣችን አልፎ ነው የሄደው እና ሁሉንም ሰው መንካት ይቻላል በዚህ እና በምንፈልገውን መልእክት ማስተላለፍ ይቻላል እና ብዙ ፈን ያለው ስራ ነው። አሴም ታይም ቪዥኑም ትልቅ የሆነ ስራ ነው ለማለት ፈልጋለሁ።
እጅግ በጣም አመሰግናለሁ ሀመርና ዮሴፍ ኑ ጭቃና ቡካ ስለተሰኘው ፌስቲቫልና የተለያዩ የህፃናትን ጨዋታም ለማሳደግ እየጣረ ስላለው ተቋም ስላጫወታችሁን ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ አጫጭር ዓለም አቀፍ ኪናዊ ወሬዎችን የምንሰማበት ሰዓት ነው። የዛሬውን ነው ደቡብ አፍሪካዊቷ እውቅ ዘፋኝ ሳኪ በቅርቡ ያወጣችው አልበም በፖሊስ እጅ ሕይወታቸውን ላጡ ማዕድን አውጪዎች ማስታወሻ እንዲሆን አድርጋለች። የዛሬ 10 ዓመት ገደማ በማራኪና የፕላቲኒየም ማዕድን ማውጫ የተፈጠረ አመፅን ለማስቆም ፖሊስ በወሰደው እርምጃ 44 ሰዎች ተገድለዋል። ሳኪ ስለ ክስተቱ አውስታለች። ፕላቲኒየም ሀርት ቢቲንግ ይሰኛል የአልበሙ ስያሜ። በነገራችን ላይ በወቅቱ የሀገሪቱ ፕሬዚደንት የነበሩት ጃኮብ ዙማ የፖሊሶች ማህበርን ለጭፍጨፈው ተጠያቂ አድርገዋል። ዘገባው የሮይተርስ ነው። የደቡብ ኮሪያው ተከታታይ ፊልም ስኩዊድ ጌም በዩናይትድ ስቴትስ ትልቅ ክብር ከሚሰጣቸው ሽልማቶች መካከል አንዱ ለሆነው የስክሪን አክተርስ ጊልድ ወይም የፊልም ተዋናያን ማህበር ሽልማት እጩ መሆኑ ተነግረዋል። መጠኑ ከፍ ያለ ገንዘብ ለማሸነፍ አደገኛ የሆነ የህፃንነት ጨዋታን እንዲጫወቱ በሚደረጉ ሰዎች ላይ ያተኮረው ፊልም በኔትፍሊክስ ማሳያ አውታር ላይ ከተለቀቀ ወዲህ ከፍተኛ አድናቆት ሲቸረው ሰንብተዋል። ቀደም ባለው ሳምንት በፊልም ውስጥ ከተወኑት መካከል እድሜ የጠገቡ ሊ ሳንግ ዮንግ ጎልደን ግሎብ የተሰኘውን የቴሌቪዥን ትርኢቶችና ፊልሞች ሽልማትን በማሸነፍ ታሪክ ሰርቷል። በኮሪያ ታሪክ የመጀመሪያው ባለድል ሆኗል። የኮሪያ ፊልሞች አሜሪካውያኑን ትልልቅ ሽልማቶች ሲቆጣጠሩ ይህ የመጀመሪያ አይደለም። ፓራሳይት የተሰኘው ፊልም የዛሬ 2 ዓመት ገደማ እጅግ ክብር የሚሰጠው የአካዳሚ አዋርድስ ወይንም ኦስካር ሽልማትን 6 ዘርፎች ጠራርጎ ወስዷል። በፊልም ቀረጻ ላይ ያዘው ሽጉጥ ባርቆ የሰው ነፍስ በእጁ የጠፋው አሜሪካዊ ተዋናይ አሌክ ባልድዊን ስልኩን ለፖሊስ ማስረከቡ ተሰምተዋል። በቀረጻ ቦታው ለምን ጉዳት የሚያደርስ ሽጉጥ እንደተቀመጠ በመመርመር ላይ የሚገኘው ፖሊስ በአሌክ ስልክ ላይ ማስረጃዎችን ላገኝ ይችላለሁ በሚል የፍርድ ቤት ማዘዣ ማውጣቱ ይታወቃል። ሃሊና ሃችንስ የተባለችው መሪ የካሜራ ባለሙያ በእጁ የጠፋችበት አሌክ እስካሁን ድረስ መደበኛ ክስ አልተከፈተበትም። ዘገባው የኤፍፒ ነው። በዚህ ሳምንት ወጣት ኢትዮጵያውያን ግሩም ሙዚቃዎቻቸውን ሲያስደምጡን ሰንብተዋል። ከእነዚህ መካከል አንዷ ደግሞ ሀና ግርማ ናት። ከተሜ የሚለው ሙዚቃዋን በመቀጠል እንሰማለን። ዜማው የኃይሉ መርጊያ፣ ግጥሙ ደግሞ የወንደሰን ውሂብ ነው።
ሁሉን ነቃሽ ጠቃሽ ከተሜ አዛዥም አናዛዥ በሰሜ ሁሉን አሻጋሪ ቢነኝ ብለሃል
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በመቀጠል የመጨረሻውን መሰናዶ እናዳምጥ። በሚሊዮኖች የሚቆጠሩ ማየት የተሳናቸው ዜጎች በሚኖሩባት ኢትዮጵያ እነዚህ ወገኖች በሚረዱት መንገድ መረጃዎችን በህትመት የማዳረስ ዘርፍ ተስፋፍቷል ለማለት አይቻልም። አንድ ወጣት ግን ይህን ለመቀየር ጥረት ጀምራለች። ስሟ ፊዮሪ ተወልደ ሲሆን ፈትል የተሰኘ በዳሰሳ ወይንም በብሬል ስርዓት የተጻፈና የሚነበብ ጋዜጣ መስራች ናት።
ያው ሀሳብ የሚሰጠኝ ፈጣሪ ነው እና እግዚአብሔር ነው ሀሳብ የሚሰጠኝ። ግን ያው ለሁሉም ነገር ምክንያት ያስፈልጋል እና ሁሉ ጊዜ ስንቀሳቀስ የተለያዩ ፖድካስቱ ላይ ግን ፕሪንት እንዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባውን የሆነው ማህበረሰብ ነው። በዚህም ደግሞ አይነ ስውራን መረጃ ቢፈልጉ እንደማናችን የፈለጉትን ሚዲያ ማጣው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነት ዙሪያን ሬዲዮና ቴሌቪዥኑን ያጋልጣሉ ብለን ልናስብ እንችላለን። ነገር ግን አይነት ዙሪያን ላይ መስማት ውስንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው፣ መረጃ ማያገኙ ማለት ነው። ከዚህ በተጨማሪ እኛ ሚዲያ ላይ ያለን ከዚህ ፖለቲከኞቻችን በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሐዊ ተጠቃሚነት ማለት አለን። ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ የህብረተሰብ ክፍሎች የስራ ማስታወቂያ ሊፈልጉ ምንም አይነት አማራጭ የላቸውም ማለት ነው እና ይህን ችግር ስላለ የማህበረሰቡ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው ጀመርኩት።
ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት?
አይነት ስውራን ብቻ ስለ አይነት ስውራን ብቻ አነሳን ማለት አሁን ዘመናዊ ማግለል ማድረግ ማለት ነው። አይነት ስውራን ላይ የሚያተኩሩ አካል ጉዳተኝነት ላይ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፈትል የብሬል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰስ ዜና አለው፣ ፈትል ነቃሽ የሚል አምድ አለው። በፈትል ነቃሽ የሚለው አይነት ስውራን ላይ የሚደርሱ የፍትህ መጓደሎች፣ የመልካም አስተዳደር ችግሮች፣ በምርመራ ነክ ዘገባዎች የሚዳሰሱበት አምድ ነው። ኤዲቶሪያል አለው፣ ርዕሰ አንቀጽ አለው፣ በማንኛውም ሚዲያ ማለት ነው። ተምሳሌት የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ፣ ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ ስፖርት፣ እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነቱ ብራን ህጻናት ወይም ለስማትና የአይነቱ ብርነት ተደራራሚ የአካል ጉዳት ያለባቸው ህጻናትም እንደ ማንኛውም ህጻናት የመታነጽ መብት አላቸው። እኛም እነሱን የማነጽና ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው የልጆች አምድ አለ። ከነዚህ አምዶች እና የዜና ገጾች ባሻገር ደግሞ የስራና የጨረታ ማስታወቂያ ገጾች አሉ።
የብሬል ጋዜጣን ለማዘጋጀት ቀላል የማይባል ልፋት የሚጠይቅ ይመስለኛል። እስቲ ዋነኛ ፈታኝ ነገሮችን እስቲ ንገሪኝ።
ሚልካም እንግዲህ ሀሳቡን አስበ ለራስ ብቻ መትቶ አይደለም ጋዜጠኝነት ላይ ነው ለሌሎች ካካፍላቸው ሀሳቡን ላይ ተይ ያሉኛሉ አያዋጣም ያዋጣሻል ይሄ ከትርፍ ጋር የማዝያዝ ከአመለካከት ስጀምር ለማለት እንደ አይነት አለ። በሌላ በኩል ደግሞ ይደገፉኝ የሚያጋሩት አሉ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ ምሳሌ ከውጭ ነው የሚገባው እና በጣም ውድ ነው። እኔ ምናልባት ሰምተህ ይሆናል አይተህ ይሆናል ሌሎች ሚዲያዎች ላይ እየሰጠሁትን ኢንተርቪው በራሴ ገንዘብ ነው ማሳክሉ በነጻም ነው ማሰራጭላቸው ለነሱ ነው። እኔ የአንድን ጋዜጣ በመቶዎች ውስጥ ነው የማሳክሉ እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለ ተደራሽነቱ ስታወራ አንዱ ማነቆ ሊሆን ይችላል ወደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብን ሁላችንም በየስራ መስካቱ እንደተማርንበት ነው ሀገራችንን ማገልገል አለብን። ከዛ ባሻገር ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎጂ ድምፅ መሆን መቻል አይምሮ መቻል የምንጠይቅ ሙያ ስለሆነ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙን ይፈታተንሃል።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።